ክፍል ሁለት ፕሮግራማችን አሁን ይጀምራል። በቅድሚያ በተክለ ዘዮሐንስ ከተደረሰው የኢትዮጵያ ታሪክ መጽሐፍ ምዕራፍ 48ን ከዚያም የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ኢዲሃፕ 1996 ዓ.ም ሲመሰረት ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር አስመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተብላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጣላቶች ግን አይበረክቱም። የኢጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የኢጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጭዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይከፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ህግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ህግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥፊያ ላይ ጥፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። የፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀበለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅ አያወርዳትም ነበር። ምናልባትም ሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት ያረመኔነት ግብር ሰራች። በዚህ ምክንያት የዓለምን ህዝብ ድጋፍ አጣች። ኢትዮጵያውያንን ከልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ ሀገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በህዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በስራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በእነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች፣ በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረርጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ካላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በመተኩ ያስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለፋልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓ.ም ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓ.ም አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቀኝ ግዛት ሰዎች መከላከላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳስፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ህዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ እሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ሥነ ሥርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ሥልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሽዋሽዋም በጠቅላላው 36 አንቀጽ ነበረው። በደንብ ውስጥ የኢጣሊያን ስራ በትክክል ተጠብቋል። ያጠባበቁን ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የኢጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 10ሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ስርዓትና ደንብ የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደንብ የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ስራ አካሄድ የተለየ ደንብ ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ለኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ በአለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው፣ ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አስተምለም። የነው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ ኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰበት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ ማስተምለም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። ኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋው ደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚያ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ፣ አባ ፓያስ 11ኛ ለኢትዮጵያውያን መስጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ፣ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ፣ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕትን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናራቸውን አዙሮ አሳበዳቸው፣ እስላሞችንም አስገነገነ፣ እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምረድ እንደ ተደረገላቸው ማረጋጋጫ እየተሰጣቸው እንራስዩምና ራስጌታቸው ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ካሰሺ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞ ፍርሃት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ለአንጋሽ፣ ሲሶ ለቀዳሽ፣ ሲሶ ለአራሽ የሚለው ስርዓት ፈረሰ። ነገር ግን ይህ ስርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ስርዓት ከመጋቢት 1931 ዓ.ም ጀምሮ በአዋሽ ከማፍረስና የቀድሞውን ስርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግስት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ስርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩት ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ። ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቅኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጥቶ የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ስራዎች የሚያካሂዱት ኢትዮጵያውያን ለማሳደግ፣ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ታድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ስራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርም በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞስ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ዳርበኞች ደሞስ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር ያርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ ፈሪነት አታላይነት ሆነ። በአንጻሩ ደግሞ ያርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን ፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት እየደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋ ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመስተናኮል ሊታቀቡ ይሆን? እንጃ። አድማጮቻችን፣ በማስከተል የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ በ1996 ዓ.ም በተመሰረተበት ወቅት የኢትዮጵያ ባለቅኔ ሎሬት ጸጋዬ ገብረ መድኅን ያደረጉትን ንግግር እናሰማለን።
ህብረት ሰዓታችሁ ከጃችሁ ከምለጠ ግን ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውኖ የታሪክ እድፉን በእናንተው የብቃት ማነስ ላይ አላቆ እንዲያጠናቅቅ ጊዜውንና እድሉን እያወቃችሁ ሰጣችሁ ማለት ነው። እናንተንም ራሳችሁን አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ጊዜውንና እድሉን ሰጣችሁ ማለት ነው። አዲሶቹ የውያኔ ውሾች ደግሞ በትላንት ሲታንቱ ታጋዮች፣ ሌላዎቹ አጎብዳጆች እንደውላሙ ወሬ ተረብ ሳሩን እንጂ ገደሉን ማየት የተሰናቸው ወያኔ ጃስ ስላቸው እናታቸው ስጋ ላይ ወጣት ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጉብ ብሎ የአዲስ አበባ ከተማ ውሾች ሮቻቸው መካከል ዛሬ ሞሽሎክሎክ የሚያውቁበት እዚያ ተግባቸው የትደት አገር ከተሞች ውሾች ወዳሙ በሬ ወደ ገደል እየሮጠ በሬው የበሬው ቆለጥ ይወድቅልኛል ብላ በሬው ቂጥ ስትወጥ አብራው ገደል እንደገባቸው ቀባው ናቸውና እናንተ ተቃሚዎች ተቃማሪዎች ወያኔ ወደ ቆፈረላችሁ ጉድጓድ እንኳን በተናጠል ተጎትታችሁ ከመጥረሳችሁ በፊት እንዲህ በዶላር ያበዱ ውሾች ትራቸውን ከወዲሁ ብታስቆይ ይበላቸው። ሞት በህይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻችሁ ታሪካዊ ጽዋ ነው። ጽዋውን አጥቁ። እናቶቻችሁና አባቶቻችሁ ከወያኔው ዘረኛ ዶሽፊስ ጋር አውጡን እያሉ ሲማጸናችሁ ልጆቻችሁና የልጅ ልጆቻችሁ ወያኔ ለከፈተው ያደንዛዥ እጽ ገበያ መነገጃ አታደርጉን ብለው ስለምንዋችሁ ልጆቻችሁ በወያኔ ፈንጋዮች ለአረብ ባርነት ሸቀጥ አታደርጉን ብለው ካልሽባችሁ በተቃዋሚ የህብረት ጽናት በስልት እየታገሉ ለሀገር ለወገን መሞት የክብር ሞት መሆኑን ታውቃላችሁ። ለእናንተ መንገር ለቀማሪው ማንዳን የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀርሳ የዘረኛትን የተቃዋሚው ህብረት በቀዶ ጥገና ስስት መንግሮ አውጥቶ የህዝቡን አክብሮት የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃዋሚው ህብረት ዛሬ በሙሉ ልቡ መተማመን አለበት። ግዴታን ያማራጭ ጉዳይ እንኳን ሆነ ይታየኝ ካስተማመናችሁ በስተቀር ሁለተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ ሁለተኛ ድል አይገኝም። አለም ያደነቀው የአባቶቻችን ታሪክና ባህል ታንጾ ይቆያችሁ በመተማመን ጥሩ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታየም። ወያኔ ዘረኛ ሩ አይኑ ማየት ያቃተው ይሄን ሀቅ ምክንያቱም ወያኔነት የኦሪት መጽሐፍ ሚሽልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን ኤሊየን እንደሚሉት ጥላቻ ፍጥረት ነው። ፋሺስት የፈበረከው የዘር ጥላቻ ጥንቋ ነው። ታውቁታላችሁ ከሰው ዘር ጋር የምትፈልጉ መስላችሁ አደራችሁ ኩራትና ኩራን ለአንድ ደቂቃ እንኳን እንዳትዘራ። እንደምታውቁት የህብረት ትግላችሁን አተኩራችሁ ስትመለከቱት ግን በዚህ በቀውጢ ሰዓት ያገር አይለኝታ ሆናችሁ መገኘታችሁ ከልብ ያስቀና። አሁን ታስቀናላችሁ ምክንያቱም እናንተ ተቃዋሚዎች በመንፈሳችሁም ሆነ በአካላታችሁ በርቀታችሁም ሆነ በጥበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖራላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህም ነገር አብራችሁ ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ክሪስቱ ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። እኔ አልሰራችሁም። የቆላጥነታችን ቴዎድሮስነትም ሆነ ያልቆ አስተዋይነታችን ሙሉነት የጠቢብነታችን ያሬድነትም ሆነ የነብይነታችን ሄኖክነት የቁርጥ ቀን ተጠሪ በላይ ዘለቀነታችንም ሆነ ያልሞት ባይ ተገዳይነታችን አበባ አረጋይነት የብልህነታችን ሀብተኛ ግስነትም ሆነ የእንቢተኝነታችን ታከለ ወልደ ሐዋርያትነት የፈንቅለ ብስብስ መንግስት ግማሜ ግማሜ ንዋይነታችንም ሆነ የዚህ ያድሱ ትውልድ ጥሪ ባላደረነት ይመስላቸው ባይመስላቸው ዛሬ የደም ህዋሳቸው ቅርት ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። ለዚህ ዛሬ እቺ ለዘቀል ካመት ለዘቀል እና ሁሉ ተቀደሽ ቀን እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 1955 ዓመተ ምህረት ቀን በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሳኤዋ ዋዜማ የተጠባበቀባት ታላቅ የውደት ፀሐይ የተፈነጠቀባት ለዘቀል ተብላ ዘላለም ተወሳለች። እቺ ለዘቀል ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ለዘቀል ታላቅ የኢትዮጵያ ውርደት ከሆነ ተሰባለች። ግን የኢትዮጵያም ላይ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ከተቀጣና ተቀላቅሏት እቺ ዛሬዋ ቀን እቺ ሐምሌ 19 1955 ዓመተ ምህረት ቀን ግንቦት 20 በሚሉት በተረገመው ለተቀን ቀብር ላይ ከርሰ መቃብሩ ላይ በግልዋዜ ማቆማ እልል ምትልበት ለተቀን ዳያቾት በኔ የለት መዝገብ ውስጥ ግንቦት 20 ነው የኢትዮጵያ ውድቀት ውርደት ምንስ ዋቢ አድርገ ያስኩ ዳለክቴ ካታው ግንቦት 20 ቀን ዞሮ ሲመጣ ክፉ ያክሩታቴ ነው ከፈቀደልኝ። አንድ ምሳሌ ልንገራችሁ። ትንሽ ልጅ ሳለሁ ማማ እናቴ ወዘሮ ፈለቀች ዳኘ ያምቦኝ ሲሽ ነፍሷን ይማረውና በየመቱ አንድ ለተቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑን ሙሉ በራስ ምታት ተጠምዳ ተቃጥ ትወዳለች። ካለን ታባ ታላቅ እህቴ ወይዘሮ መንበረ ገብረን ግን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በአራት ዓመቱ የሞተባትን ዞሮ እኔ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረ መድህንን ሙታመድ ታታስተጓጉል ያስታወሰች ነው እኮ ጸጉ እናታችን ባመተ አንድ ቀን በሯን ዘግታ ራሷን ስትታመም የምትተው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህብረም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት ሀያ ነው። እናታችን ኢትዮጵያ እስከሞት ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት ሀያ። ስለዚህ ግንቦት ሀያ ዞሮ ሲመጣ ዋቴ ነው የምንል እናንተስ ክቡራትና ክቡራን ግንቦት ሀያ ዞሮ ሲመጣ ራሳችሁን አያማችሁም? በእኔ አስተሳሰብ ሀቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ የአገሬ ጉዳይ እኔንም ያገባኛል የሚል ሰው ሁሉ ግንቦት ሀያ ቀን ራሱን ሲያምረው የሚውልበት ቀን ነው። ንግግሬን ከማጠቃለያ በፊት ክቡር ሊቀመንበር ኩራትና ክቡራን ሁሉን አቀፍ ህብረት ጉባኤተኞች ክቡራትና ክቡራን እንግዶች ለዚህ ለተረገመ ግንቦት ሀያ ቀን የጻፍኩትን ስነግጥም ደብዳቤ መጨረሻውን ክፍል ላንብብላቸው። ኢትዮጵያዊነት ቅጽ 9 ድረስ ለግንቦት ሀያ ቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጽ ማለት ይድረስ ለግንቦት ሀያ ቀን የኢትዮጵያ ህዝብ ሰቀቀን ማን ነው እውነተኛው ስምህ የተጠመቅክበት ዛሬህ ቀፍዞ የሚጋልብህ በመርዝ እንደፈዘዘ ጅብ ሲነጋ እያጨለመብህ ሲጨልም እያነጋብህ ቅስፈት የሚያስለፈልፍህ ደማቅ አምባራሳን ትሬን ቆራጥ ሽጣት የሚልህ ባርሜን የአባት አጥመርስቴን ቆራሽ በሬት የሚያሰኝህ ማን ነው ወተኛው ዛሬ የሰይጣን መጥሪያት ነው ይደስለግም ቦታ ያቀን ለመሬት ነው ይታዲያን ታሪክ ስለታነጽላ ቅርስ ለመሬት ነው ይታዲያን ደም ለተከፈለላት ውርስ ለባንዳ ውጭ አልፋ ምላስ ባዶ ዲፕሎማሲ ይጥንስስ እንደማይሸጥ ያባት ቅርስ ራሱ የክብሩ ታሪክ ያለም ህዝብ ባይሸጠው ይደስለግም ቦታ ያቀን ለባን ክብር ባይገባው የቅጥረኝነት ግቡ እንጂ ህግ ከቶም ባይከብደው ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለውም። እንቦት የተውልድ ሀረገት እነተኛው ስንት ማለት ማን ብለን ነው የምንጠራ? በቀየስከው አዲስ ስም ጋር ጥቃብ ያልቻልከው ምንቀናል ፋት ያቀፍከው ምንቀናል የሻቢያን ነገር አለች የተውልዱን ራእይ ያልጋች አንተም ያገር አፍርጣው ማን ብለን ነው የምንጠራ? በቀየስከው አዲስ ስም ጋር በጭምብል ዲሞክራሲ ካባይ ህዝቡን ራእይ ልትቀማ ለመጪው ምርጫ ብቻን ትትሮጥ እንደ ኮርማ አሳማ ለክቶባል ኢትዮጵያ ህዝብ ለተቀልብ ይደማ ተባሯል ይመነግሪ በተቃውሞ ወደት አርማ መጥላተ ለተጻመድ ሻቢያ አንቁላል ልትጥል ወያኔ ወዲስ ይቀደድ ባድመን ሮቤንስ ሲሸጥ በጌታ በጣሊያን ሰነድ ከመይክ አልጋ አስገይ ተፈቀከበት ገመት ይበጥስ ነው ተውልዶ በህዝብ ስልጣን ማስገደድ የእሱስ ተገጥህን ግንቦት ደም ልትቀባት እንደገና እኔ ካልገዛው ኢትዮጵያ ትጠፋለች ባልከው ጫና አድግም ሰርዶ አይቀል ፍትል ባርግነት አፍልጽፍና የአዲስ ጦርነት ጽንፍህን ህዝቡ ረግሟል በደፈነ ኢትዮጵያዊም ኤርትራዊም ጦር አትንትፍ ብሏለን አንተም አትክትም በከንቱ ለአዲስ እስስትነት ሜዳ የአበሻ ዘር በመንፈሶ ከቶ እስስት አይወድምና ያገረ አንድ ያረጋውን ቢለዩት ያለ ህዝብ ፍርድ የሁለት ጭራቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከናቷ ተለይታ አትቀርም በግድ በቴሌቪዥን መስኮትህ ፍራንቻን እየቀየርክ ግንቦት ጉዱሩን ላይተህ ስትክም መቀባት ከጀመርክ የጭራቅነት ገጽታህ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም። ሰው መስለህ ሰው መብላት በቀር የባህሪ ለውጥ የለህም። መንግስትህ አዲስ መልከኛ ሃይማኖትህ ሽብርተኛ ስነ ምግባርህ ቀማኛ ራስህ ሌባ ራስህ ዳኛ የአንተ ቢጤ ሶሻላይዛ እንግዲህ አሜን ዚያድ ባሬ ተነቅሎ ወርቆ እንደተውሳይ አንተ ብቻ ተቀሪ ግንቦት የቅኝ ገዢ ጫማ እየላስክ መስላል ተቃዋሚዎች በሱ በተመልክበት ጠመዳ ያለ ተግባራዊ ውህደት በዶላር ጉቦ ናዳ እንዲጠላለፍ ተብትበህ የህብረት ግቡን ልትወዳ በስልጣን ፍርፋሪ ሱህ ተቃውሞ ባንተ ተራዳ እንዲቆምልህ ግርግዳ የተመተብከውን መተት አውቀው ነክቶብሃል ህዝቡ የዓለም ህብረተሰብ ጭምር የዓለም ህብረተሰብ ጭምር ግምገማ ገብቶታል። ያንተን የህዝብ መሰረት የሌለህ ያጋደለ ግን ያንተን የዘር ማገር የዘረኛ ማገር ባንዳ ቤት ፍርስፋሽ ውርድ ተንጠልጥሎ የቆመ እንዳስ የተቃማዊ ህብረት ክንት በውድም ሆነ ወይ በግድ በውድም ሆነ ወይ በግድ ይመነግልሃል ትውልድ። አይነጎ አይነጋ መስሏት እንዲሉ የጉድ ኩርስህ ቢገለጥም ብክተት በሌሎቹ ላይ በሌሎች ብክተክም በሌሎቹ ላይ ማላከክ ልምድህ ይሆነ የምላሽክን ክብደት እንጂ አንጎስን ቅሌት አታውቅም። ኢትዮጵያን ገንጥሎ ብለህ ዓለምን ልታሳስትም አሰብን አስጠንቀቅ ሲልህ በአንተ እንቢታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም። አገርህን ጠብቅ እንጂ አገርችን ችቅ ብሎ አያውቅም። የዘር ማጥፋት አውራ የሻቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደህልም ሩጫ ግንቦት ባለበት ስጦት ያጭተህ በቅጥፈት ለእልና ላይ የራይ አይን እውር ሆነ በለጣው ፕሬስ አቀዳ የብእ ወይኒ ቤት ከፍተ በገጠም ማይከል ንቀሳ ገበሬን በረሃብ ተጭተ በፈጣን እድገት ሰለባ ነጋዴውን ስደት ሰደፍ ማጥም ግንባታ ቆረጣ ኑሩን ድንክ ያደረገ አስራ ሁለት ዓመት ሙሉ በቤተኛ እልክህ ታንቀስ ዛሬ መተን ፈሻም የለህ አንገቱ እንደተቆረጠ የቆቃ አውራ ተንደፋደፈ እርቀ ሰላም ፊት ተጥለህ ህዝብ እግር ስር ትጣላለህ የቅጥፈት የቅጥፈትን ጦር ቁመቱ ብራስህ ምላስ ምላስ ቢለካ ቤተ ክህነትህ ጠንቋይ ቤት ፓትርያርክህ ፓትርያርክህ ጮሌ አውቃ ምክር ቤትህ ስጥ እንግዲህ የውህት አዋጅ አፍሪክ ማስታወቂያ ሚኒስትርህ የማስታወቂያ ህገሽ ግንቦት በጭራቆች ዓለም ጠፍቷል አንተን የሚተካ በስርዓተ ቅጥፈት ትምህርት የድንቆን እንጂ ከድንቆና እንዲቆራኝ የኢትዮጵያ ልጅ እንዳይማር ትግራይ ብቻ እውቀት እንዲናኝ አንተ ወርቁ እኔን ጨቁን ዘርማን ዘሬ እንድትገዛኝ የትግራይ ሪፑብሊክ ህልምህ ይበተልክልኝን ገበል አንተ እንድትሰቀልበት ፈርዶባል ሁሉም ነገር ፍርድ የትውልድ ነውና የህዝብ ጥሪው አይቀ ማን አንተ ባለ ሳምንት ቀም ተጨለማ ህግርግም ግንቦት ሃያ ተጠርተሃል እንካጽዋህን ተቀበል ኢትዮጵያን የጋትካትን መርዝ አንተም ተራህን ፍትበል አገሩ የተሸጠ ሰው መብቂያ የለውም ስሩ እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘመን ታውቀው እንደ ኢትዮጵያ ህዝብ አገር በማስከበር ሙያ አባቶች ለነጻነት ነበሩ ያለማራያ ዛሬ ግን በምድር ገጽ ላይ ማንንም የለ እንዳልተባለ ባንድ ዘረኛ ጎጥ ባንዳ የተፈነገልኩ ጥያ ታጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ዳንደመ ሰዓትን በቅጣት እንዳለበሰው ተምዛሬ ግን ቦታ ያ የህዝቡን መንግስት ሰርቀሽ እንደተፈራጠት ካብደህ በህዝብ ችሎት ፊት ቀርበህ ገሃነም ትንተለብሳለህ ግንቦት እንደ ሽንኩር በርሜል ሞራል ቢደርቅም ቅስሙ የህዝብ እምነትና ፍቅር ባይዋጥልህም ስሙ ዲሞክራሲን በነ ሊንኮን በአንድ ሰው አንድ ድምፅ አቅሙ እንቶ የደረጀው ስልሙ ሪፐብሊካን ወይ ዲሞክራት ተብሎ ቢገማገሙ ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለሀገር ፍቅር ለህዝብ እምነት ቆመ ነው እንጂ የለም ፈጣሪም በሁሉም ቋንቋ የፍቅር አምላክ ነው ስሙ ኢትዮጵያዊነትም ስልሱ መተማመንና ፍቅር ነው ህዝባዊ መሰረቱ በእምነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም ዘመን መሸ ዘመን ጠባም ፊውዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም ለማን ነበሩ ብለህ በህዝብ ስም ህዝብ በሉን ግንቦት ቆጥረህ አውቀዋል አንተም ዛሬ በልተህ ህዝቡን ታውቀዋለህ የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርትን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳታ በመተማመን ባህልህ በአገር ፍቅር ሰፊ ሳፋ በሁለት መንቀሳቀስ ነው ለህይወት ያለ ተስፋ በሁለት በተግባር ካልዋለች ከቶም ስለማትለማ ታትለማትለመልም የወሬ ጡት እየጠባች ያኔ ሌባት ጋር ሲማጠጥ ያባትሽ ዳር ወገን የለውምና አላልተመስተቀር አጋር የጀግኖች ሰማዕታት ደጅ በውሾች ምላስ ሲፈሰክ የኢትዮጵያ ተማሪ ታሪክ በጎሽ ሾተል ሲንበረከክ አማራው ኦሮሞው ትግሬው ደቡቡ ደሙ ሲቸለስ ህዝብ ለፍርድ ተነሳል ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልክ ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብደድ አይደለም። ያንም ሰላም ትግል አባት ጋንዲም አጎብድዶ አላል። ከኝታችሁ ሞቱ ብሎ ማንዴላም አላስተማረ። ልክ በተግባራዊውን ሰላም በውዘት እንድታገኙት የዲሞክራሲውን የዲሞክራሲን ባላንስ ጣ በጥምር ስልታችሁ ጣሉት ይያሉ ነው ያስተማሩት። የሰላም ትግል ይመጡት ያለምን መልክ የለወጡት ድርጅቶችን ድል ይመጡት ተንቀሳቀሱ ነው ያሉት። አዲስ የተግባር አቅጣጫ በውዘት ስልት እንዲቀየስ በተቃቅን ልዩነት ላይ በንትርክ ከመፋለስ እንግዲህ ግንቦት 20 ቀን ዳግመኛ ለአመት እንዳይደር እንግዲህ እንዲደመሰስ ስሙ ከታሪክ ተፈቆ በደም ቀለም እንዲጣረስ ሐምሌ 19 ቀን ጸድቆ በድል ዋዜማ እንዲቀደስ በግንቦት 20 ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ ተግባር አቅጣጫ በውደት ስልት መቀየስ እንጂ ታውቃለ ተቃዋሚ ጊዜ ለምንም ለማልቀስ በልዩነት ተመካከስ ባስ ወለምታ ከመዋቀስ ከመዋቀስ በኢትዮጵያ አምላክ ተንቀሳቀስ የኢትዮጵያ ህዝብ ታውቃለ ጊዜ ለምንም ለማልቀስ ስለ ነፍስ ከምድር ላይ ሳትደመሰስ ወያኔ ሳይፈጅ በፊት ከነ ስልጣኑ በማፍረስ ተቃዋሚው ህብረት ጎን ባገር አምላክ ተንቀሳቀስ ይድረስ ለግንቦታይ ለ12 አመት ከፈን ለተብያን ተጠቀ ዛሬ በህብረት ጉባኤ ለተወጣከው በቀጥ በስልጣን ዋዜማ ተጨነገፈው ነው ታማኝነት ክስረት ለተላበሰው ወጣው ይድረስ ለግንቦታይ ለሀገር ቆርጦ ቻይ ተደከም ለህዝብ ክብር ቀም ለሌባው የሌቦች ዳኝ ለሃይማኖቱ ሽብርተኝ ለዜግነቱ ዘረኝ ለቀኝ ገዢ መልእክተኛ ድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ተጠቀም የዲሞክራሲ መቀኝ ለነጻነት ቆማርተኛ ለአዲሱ ፍሪደም መልእክተኛ ለህዝብ ደም ቆማርተኛ 12 አመት ሙሉ ጻይ ሞገድ ሲታመጥ የተቃዋሚው ህብረት ድምጽ ባታደረብህ መደንግጥ እንዳስጨነገፋት አድጂ ችል ሞት ወደቀ ግቦት ደምባሪ ጫልማ በትሪስም የቡሽ ግውስት በቶንም ቀን ግዛት ቅምጥ ሏላነትም በትድስ በተለይ ሲታዳሪ ተማቀመት በታሽካብት እንደፈስ ለጥታን ችግዜ ትግራባበት ግንቦት መግደሁን በልተሁ ተስካሪ ወጥቷል በቅልጥጥ ራስህ በሸረብከው ገመድ ይሸቅላል ህዝቡ በርግጥ ሁሉ ይቀመባ ኩራተና ኮራ ባክቦት ስለጋበላችሁን በጥሙና ስለአደመጣችሁን ኢትዮጵያ አምላክ ያክብራችሁ ሰላም አለው።